እንጸልያለን። እግዚአብሔርን መንፈስ እየጋበዝን እግዚአብሔር በሰጠን ጊዜ በዘመናችን ሁሉ የሚጠቅመንን የምንመረራበትን ቃል እንዲሰጠን ዛሬ የሰማነው ቃል ከህይወታችን ጋር በእምነት እንዲዋሃድ በመንፈስ ቅዱስ ኃይል በልባችን ውስጥ እንዲታተም እንደ መህልቅ እንዲሆንልን እንዳሻገረን በህይወት ዘመናችን ሁሉ በዚህ ቃል እንድንኖርበት እግዚአብሔር ጸጋን እንዲያበዛልን እግዚአብሔርን እየጠየቅን እንጸልያለን። ጌታ ሆይ አስተምረን። ጌታ ሆይ ተናገረን። ጌታ ሆይ ዓለማትን ባጸና ስልጣንና ኃይል ባለው በሉዓላዊ ቃልህ ውስጥ አልፈህ ህይወታችንን ሥራ። እኔ የምናገረው ቃል ህይወትም ነው መንፈስም ነው ተብሎ እንደተጻፈው አንተ የምትናገረው ቃልህ ህይወትን በውስጣችን እንዲዘራ በነፍሳችን በመንፈሳችን ውስጥ አልፎ ስጋችን ጅምታችንን እግዚአብሔር ሆይ ቅልጥማችንን ሁሉ አልፎ እስኪለያይ ድረስ ወደ ውስጥ እንዲገባ በዚህ በመለኮታዊ ቃልህ እንድትናገረን እንለምንሃለን። እግዚአብሔር ሆይ ያለኔ ምንም ልታደርጉ አይቻላችሁም ብለሃል በቃልህ ውስጥ። ያላንተ ምንም ልናደርግ አንችልም። ይህ ቃል ያንተ ቃል ነው። በቅዱስ መንፈስህ አማካኝነት ካልገለጥክልን እግዚአብሔር ሆይ በአእምሮአችን ዕውቀት ልናስተውለው ልንረዳው ልንኖረው አንችልም። አሁንም ቅዱስ መንፈስ ሆይ ልታስተምረን በመካከላችን እንደ ቃልህ ተመላለስ። ተናገረን። ህይወታችን ሥራ። አቤቱ ቅረጸን፣ አስተካክለን፣ ገስጸን፣ መልሰን፣ አበርታን፣ አሻግረን። እግዚአብሔር ሆይ ቃልህ በስልጣንና በኃይል በመካከላችን እየፈወሰንና እየሰራን ይለፍ። ክብሩ ሁሉ ለስም ይሁን። እግዚአብሔር ሆይ በመካከላችን ስላለህ ተመስገን። አንተ ስለምትናገረን ተመስገን። ስለምትመክረን ተመስገን። እግዚአብሔር ሆይ እኔም ደግሞ የምናገርበትን ጸጋ የምኖርበትንም አቅምን ስለምትሰጠኝ አመሰግንሃለሁ። በጌታ በኢየሱስ ስም ጸለይን። አሜን። የእግዚአብሔር ስም ይተባረክ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ውስጥ ከተናገረው ክፍል ነው። እስኪ ክፍሉን እናነብና እንሄዳለን ወደ ቀጣዩ ሐሳብ ማለት ነው። ከቁጥር 13 ጀምሬ ላንብበው። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድም ጅራፍ አብጅቶ ሁሉን በጎችን በሬዎችን ከመቅደስ አወጣቸው። ገንዘብ ለዋጮችን ተቀምጠው አገኘ። የገመድም ዝራፍ አብጅቶ ሁሉን በጎችን በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ለገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህም አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት እያለ ይቀጥላል። የቤትህ ቅናት ይበላኛል። በእግዚአብሔር ቃል ውስጥ ስናይ ጌታ ኢየሱስ ክርስቶስ በአገልግሎቱ ዘመን ውስጥ በአይሁድ መካከል ውስጥ ካደረጋቸው ወይም በቤተ መቅደስ ካደረጋቸው አስገራሚና አስደናቂ ነገሮች መካከል አንዱ ይሄ ነው። ማንም የአይሁድ መምህር የአይሁድ አስተማሪ በእንደዚህ አይነት ድፍረትና በእንደዚህ አይነት ሁኔታ ወደ ቤተ መቅደስ ገብቶ በቤተ መቅደስ ውስጥ የሚያገለግሉትን ካህናቱን ወይም በዛ ያሉትን የቤተ ቅድስቱን አስተዳደሪዎችን ወይም ህዝቡን ሲገስጽ አልታየም። ኢየሱስ ግን በበዓሉ ሰሞን የሚደረገውን በመቅደስ ውስጥ የሚደረገውን ነገር ሲመለከት ያባቱ ቤት በቃሉ ውስጥ የተጻፈው በመዝሙር 69 ላይ የምናገኘው የጸሎት ቤት ይባላል ተብሎ የተጻፈው እንደዛ ሆኖ ባለማግኘቱ ተነሳ ሲናገራቸው እናያለን። ገበታዎችን ሲገለብጥ ጅራፉን አንስቶ እርግቦችን በጎችን ሌሎችም ለንግድ እዛ በቤተ መቅደስ አካባቢ የነበሩት ነገሮች ሁሉ ሲያስወጣ ያባቴን ቤት የጸሎት ቤት ውስጥ እንጂ የለዋጮችና የሻጮች መሰባሰቢያ አታደርጉት ያለ ሲገጻቸው እናያለን። ኢየሱስ ለምን ይናደረገ? ቆም ብለን እንድናስብ የፈለኩት ሐሳቤ ነው። ምንድነው በኢየሱስ ውስጥ የነበረው ነገር? በኢየሱስ ህይወት ውስጥ አንድ ትልቅ ነገር ነበር። ስለ እግዚአብሔር ቤት ወይም ስለ አባቱ ቤት ቅናትን የተሞላ ነበር። በዘመኑ ሁሉ በአገልግሎቱ በመድራዊ ህይወቱ ሁሉ በኢየሱስ ህይወት ውስጥ የምናየው ነገር ትልቅ የሆነ ፓሽን ነበረው። ትልቅ የሆነ ውስጣዊ ስሜት፣ ውስጣዊ ፍላጎት፣ ጽኑ ፍላጎት ነበረው። እስኪ ወደ ሐሳቡ በደንብ ከመግባታችን በፊት ቅናት በመጀመሪያ ምንድን ነው የሚለው እንድናይ ፈልጋለሁ። በድሮ ጊዜ ማለት በእኛ ልጅነት ጊዜ ቅዳሜ የገበያ በሚሆንበት ሰዓት ከገጠር አካባቢ የሚመጡ ገበሬዎች ነበሩና የተለያየ ነገሮችን፣ ሰብሎችን ወይም እንስሳቶችን ሽጠው ከጨረሱ በኋላ በደርግ ዘመን ነው ማወራችሁ እኔ ልጅ እያለሁ ማለትና በፒካፕ መኪና ውስጥ በማይክሮፎን ውስጥ ተደርጎ ዘፈን ይለቀቅ ነበር። ስለ አገር ፍቅር የሚናገሩ ዘፈኖች ይናገሩ ነበር እና ያንን በሚሰሙበት ሰዓት ቤተሰባቸውን ሳይሰናበቱ የተዳር ጓደኛቸውን ሳይሰናበቱ ዘለው ሲገቡ እናይ ነበር። ማለት ሙዚቃው ስሟቸው የሀገር ፍቅር፣ ምናልባትም ደግሞ መሳሪያ ይዞ መተኮሱ ወይም ሌላ ነገር ውስጣቸውን ግፊት አሳድሮባቸው ስሜታዊ በሆነ መልኩ ውሳኔ ወስነው ወደ ሚሊታሪ ጆይን ሲያደርጉ እናያለን። በእኔ እምነት ዛሬ ሳስበው እኒህ ሰዎች ምናልባት በሚሊታሪ ዓለም ውስጥ ያለውን ትግል፣ የስልጠናውን ሂደት፣ በዛም ደግሞ ምን ያህል ዋጋ ሊያስከፍላቸው እንደሚችል ጠንቅቀው አውቀው የገቡ አይመስለኝም። ስሜታዊ በሆነ መልኩ ተነሳስተው ያደረጉት ነገር ነው። እዚህ ጋር ግን በኢየሱስ ህይወት ውስጥ የምናየው ነገር ከዛ ያለፈ ነው። የአባቱ ቤት ምን እንደሆነ ያውቃል። በአባቱ ቤት ውስጥ ምን መደረግ እንዳለበት ያውቃል። በአባቱ ቤት ውስጥ እንዴት መመላለስ እንዳለበት ኢየሱስ ያውቃል። እና በአባቱ ቤት ውስጥ የሚጠብቀውም ነገር አለ። ያንን ባለማየቱ ኢየሱስ ይህን ሲናገር እናያለን። ቅናት በመንፈሳዊ ህይወታችን ውስጥ ትልቅ ሚናን የሚጫወት ትልቅ የሆነ መሳሪያ ነው። ይህ መንፈሳዊ ቅናት ከሌለን መንፈሳዊ ጉልበት አይኖረንም። እኔ በምን ልመስለው እወዳለሁ? ልክ እንደ መኪና ቁልፍ አስበዋለሁ። ይህን ቅናትን አንድ መኪና ምን ያህል ታላቅ ጉልበት ቢኖረው፣ አዲስ ሞዴል ቢሆን፣ የኢንጂኑ ሳይዝ ትልቅ ቢሆን፣ ግን የመኪናው ቁልፉ ቢጠፋ መኪናው ቆሞ ከመቅረት በስተቀር ምንም ሊያደርግ አይችልም ቁልፉ እስካልተገኘ ድረስ። እንዲሁም በእግዚአብሔር ቤት ውስጥ የእግዚአብሔርን ስራ ለመስራት በውስጣችን ምን ያስፈልጋል? ቅናት ያስፈልጋል። እውነተኛ የሆነ ቅናት፣ በመረዳት የሆነ ቅናት፣ የእግዚአብሔር ፍቅር በክርስቶስ ውስጥ ያለው ህይወት ገብቶን እግዚአብሔርን ለማገልገል በውስጣችን ተነሳስተን ልንንቀሳቀስ ያስፈልጋል። ስለዚህም ይመስለኛል ጠላት በዘመናት ውስጥ ሁሉ በእግዚአብሔር ቃል ስናይ የእግዚአብሔር ሰዎችን በውስጣቸው ለእግዚአብሔር ቤት ስራ ለጌታቸው አገልግሎት እንደሚገባ እንዳይሮጡ ባንድም በሌላ መንገድ ሲዋጋ፣ ባንድም በሌላ መንገድ ሊያስቆማቸው ሲሞክር እናያለን። ታላቁ የእግዚአብሔር ሰው ኤልያስ ከሰማያት እሳትን ያወረደው ኤልያስ የባልን ነቢያትን ያሳረደው ኤልያስ ከነገስታት ጋር ብቻውን ስለ እግዚአብሔር የተሟገተው ኤልያስ በምንድን ነበር ጠላት ከመንገዱ ቆሞ ሊያስቆመው የሞከረው? በኤልዛቤል ዛቻ። ከዛ ሁሉ ትልቅ ድል በኋላ ከዛ ሁሉ ትልቅ ሳክሰስ በኋላ በመንፈሳዊ ህይወት ውስጥ ጠላት በዛ ሴት ውስጥ ተጠቅሞ ሲመጣ እናያለን። ዛሬ ከነዚህ የባል አንተ ከገደልካቸው ወይም ካሳረድካቸው የባል ነቢያቶች ውስጥ እንዳንዲቱ ባላደርግህ አማልክት ይህን ይጨምሩብኝ ይህን ይፈጽሙብኝ የሚለውን ቃል በሰማ ጊዜ ምን አደረገ ይላል? ኤልያስ ሸሸ። ሸሸ ከአባቶች እንዴት ይበልጣለው? በቃ ውሰደኝ ጌታ ሆይ ብቻዬን ቀርቻለሁ፣ ኤልዛቤል ልትገለኝ ቀርባለች፣ ስለዚህ ውሰደኝ ሲል ሲፈራ ሲደነግጥ የእግዚአብሔርን ሰው እናያለን። ስለዚህ በዘመናችን ሁሉ ጠላት ትልቁ ትኩረት አድርጎ በህይወታችን አታክ የሚያደርገው ወይም ደግሞ የሚዋጋን ነገር ቢኖር በህይወታችን ውስጥ ያለውን ለእግዚአብሔር ያለንን ቅናት ማጥፋት ነው። አማኝ በውስጡ እግዚአብሔር በመንፈሱ አማካኝነት ውስጥ ያስቀመጠውን መንፈሳዊ ቅናትን ካጣ ህይወቱ ወይም ኑሮው እግዚአብሔር በሚጠበቅበት ወይም በቃሉ በሚያስበው ደረጃ ሊሆን አይችልም። የተራነትን ህይወት እግዚአብሔርን ደስ የማያሰኝ ህይወት ለሌላው ያልተረፈ ህይወት ነው የሚሆነው ኑሮ። ኢየሱስ ግን ይህን ሲመለከት ምን አለ? የአባቴ ቤት እንደዚህ አይደለም፣ የአባቴን ቤት እንደዚህ አይደለም። የጸሎት ቤት ነው፣ የፈውስ ቤት ነው፣ የበረከት ቤት ነው። ስለዚህ እንደዚህ አታድርጉት ብሎ ሲነሳ እናያለን። ቅናትን በአማኝ ህይወት ውስጥ በሁለት መልኩ ውስጥ ልናየው እንችላለን። አንደኛ በጌታ ፍቅር የጋለ ስለ ጌታም መንገዱን ራሱን ስለ ጌታ መንገድና ስለ ጌታ ስራ ራሱን በሰጠ ህይወት ውስጥ ልንመላለስ እንችላለን። ይህ አይነት ቤት ወይም ይህ አይነት ህይወት ያለው አማኝ መንገዱን ያስተካከለ ወይም ቤቱን ያጸዳ ሰው ነው። በማቴዎስ 7 ከ3 እስከ 5 ላይ ስለዚህ የሚናገር ክፍል አለ። እስኪ ማቴዎስ 7 ከ3 እስከ 5 ያለውን ክፍል አብረና ያለን በወንድምህ አይነ ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከአይንህ ጉድፍ ላውጣልህ ፍቀድልኝ፣ እንዴትስ ትለዋለህ? እነሆም በአይንህ ምሰሶ አለ፣ አንተ ግብዝ አስቀደምህ ከአይንህ ምሰሶን አውጣ፣ ከዚያም በኋላ ከወንድምህ አይን ጉድፍ ታውጣ ዘንድ አጥርተህ ታያለህ ይላል። በአይንህ ያለውን ጉድፍ በመጀመሪያ በአይንህ ውስጥ ያለውን ምሰሶ አውጣ ይላል። እውነተኛ ቅናት የሚጀምረው ከራስ ህይወት ነው። በራሳችን ህይወት ውስጥ ያለውን ጉድፍ በራሳችን ህይወት ውስጥ ያለውን ያልተስተካከለን ነገር እግዚአብሔርን ደስ የማያሰኝ ነገር በማጽዳት ወይም በማስተካከል ይጀምራል። ጌታ ኢየሱስ ክርስቶስ ከባልንጀራችሁ አትጀምሩ፣ እንደውም መፍረድም መተቸትም ወይም መናገርም የእናንተ ስራ አይደለም ሲል አስተማረን። ብዙ ጊዜ ግን እንደዛ የሚቀድመን ይመስለኛል፣ እንደዛ የምንቸገር ይመስለኛል። ቢያንስ በራሴ ህይወት ውስጥ እንደዛ ሲሆን አያለው። በመጀመሪያ በእናንተ ህይወት ውስጥ ያለውን ጉድፍ እግዚአብሔር በህይወታችን ውስጥ እንዳይከብር፣ በህይወታችን ውስጥ ደስ እንዳይሰኝ፣ የእግዚአብሔር ነገር እንዳይገለጥ የከለከለውን ነገር ልንመረምር ያስፈልጋል። ራሱን ያስተካከለ ወይም የራሱን ቤት መጀመሪያ ያጸዳ አማኝ ከዛ በኋላ ምን ማድረግ ይችላል? መትረፍ ይችላል፣ ለሌላውም መኖር ይችላል። ስለዚህ በዚህ ላይ ሊቃኝ ይገባል ማለት ነው። እንዲህ አይነት ህይወት ለእግዚአብሔር የተነረ ህይወት ነው። በመስቀሉ ፍቅር ላይ የጋለ ህይወት ነው። የማይበርድ ህይወት ነው። ሁኔታዎች ቢመቹም ባይመቹም በከፍታ ውስጥም ቢያልፍ በዘቅታ ውስጥም ቢያልፍ ለእግዚአብሔር ያለው ፍቅር ለአምላኩ ያለውን ታማኝነት አይቀንስም፣ ለእግዚአብሔር ያለውን ፍቅር አይቀንስም፣ ለእግዚአብሔር ያለውን ፍቅር አይቀንስም። እንዲህ አይነት ህይወት እንዲህ አይነት ህይወት ለእግዚአብሔር ያለው ፍቅር አለመቀነሱ ብቻ ሳይሆን ስለ እግዚአብሔር ነገር የሚቆረቆር ህይወት ነው። ሐዋርያው ጳውሎስ በአቴንስ ከተማ ውስጥ ሲዘዋወር በሐዋርያት ሥራ ምዕራፍ 16 ላይ እናገኘዋለን 17 16 ላይ እናገኘዋለን። በአቴንስ ከተማ ውስጥ በሚዘዋወርበት ሰዓት በከተማው ውስጥ ብዙ ጣዖት የበዛበት ብዙ አምልኮ የበዛበት እንደሆነ በተመለከተ ጊዜ ይላል የእግዚአብሔር ቃል መንፈሱ ተበሳጨበት። እንዴት ሰማይና ምድርን የፈጠረ ታላቁ ጌታ እግዚአብሔር መመለክ ቀርቶ ሌሎች ጣዖታቶች ሌሎች አማልክቶች በምድሩ ላይ ይገናሉ? እንዴት የእግዚአብሔር ስም የእግዚአብሔር ስም አይከበርም? የእግዚአብሔር ስም አይመሰግንም? ጥልቅ በሆነ ለእግዚአብሔር ተቆርቋሪነት ለእግዚአብሔርም ደግሞ ክብር ጽኑ የሆነ ፍቅር የሞላው ህይወት ነበር የሐዋርያው ህይወት። አለን ወይ እንደዚህ አይነት ህይወት? የእግዚአብሔር ስም በህይወታችን፣ የእግዚአብሔር ስም በጓዳችን፣ የእግዚአብሔር ስም በቤተክርስቲያናችን፣ የእግዚአብሔር ስም በከተማችን፣ የእግዚአብሔር ስም በምድር ዙሪያ ሁሉ እንዲመሰገን እናስባለን ወይ? የእግዚአብሔር ስም አለመመስገኑ ፍጥረት የእግዚአብሔርን ነገር ትቶ ሌሎችን አማልክቶችን መከተሉ ወይም ራሱን ማምለኩ ከእግዚአብሔር እውነትና መንገድ መራቁ ቅር ያሰኝናል ወይ? ወይስ ስሜታችን ውስጣችን ይነካዋል ወይ? መንፈሳችን ያበሳጨናል ወይ? ስለ እግዚአብሔር ነገር የሚቆረቆር ህይወት አለን ወይ? እንዲህ አይነት ህይወት ካለን በርግጥ የእግዚአብሔር ቅናት በውስጣችን አለ ማለት ነው። በርግጥ የእግዚአብሔር ቅናት በውስጣችን እየነደደ ነው። ያ የፍቅሩ ትኩሳት በውስጣችን አሁንም አለ ማለት ነው። ይህ ካልሆነ ግን ህይወታችን ውስጥ አንድ የወረደ አንድ የጣል ነው አንድ የወደቀ ነገር አለ ማለት ልናስተካክለው የሚገባ ነገር አለ ማለት ነው። ምክንያቱም የእግዚአብሔር ቃል ሲናገር እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ። የዓለምን ታሪክ ልናጣፍጥ በጨለማ ለተቀመጠው ህዝብ ብርሃን ልንሆን ተጠርተናል። ይህ በምድር ላይ ልንፈጸመው የሚገባ ትልቁ ተልእኮ ነው የእግዚአብሔር ቃል የሚያስተምረን። ያ ፓሽን በውስጣችን አለ ወይ? በርግጥ በኔ ህይወት አይተው በኔ ውስጥ ባለው የክርስቶስ ውስጥ አይተው ሰዎች ደስ ይሰኛሉ። አጠገቤስ ያሉት ወንድሞቼ እህቶቼ በህይወቴ ደስ ይሰኛሉ። በኔ ውስጥ በሚገለጠው የኔ ህይወት ሳይሆን የክርስቶስ ህይወት፣ የክርስቶስ ብርሃን፣ የክርስቶስ ፍቅር ደስ ይሰኛሉ ወይ? እንደዚህ አይነት ህይወት በውስጤ አለ ወይ ብለን ልናስብ ይገባል። ሌላው ሁለተኛ ህይወት ለጌታ ያልተነረ ወይም ለጌታ ያልቀና ህይወት ሊሆን ይችላል። ስለ አማኞች ነው እየተናገርኩ ያለሁት። በአማኝ ህይወት ውስጥ እንዲህ ሊከናወን ይችላል ሊሆን ይችላል። በእግዚአብሔር ቃል ውስጥ የአንደኛ ሳሙኤልን ስንመለከት ከምዕራፍ 1 እስከ ምዕራፍ 4 ባለው ውስጥ አሳዛኝና አስገራሚ የሆነ ታሪክን እናያለን። ታሪኩን ለራሴ ሳጠነው የራሴን ህይወት በዛ ውስጥ ብዙ አየሁበት። ስለ ኤሊ ህይወት በመናይበት ጊዜ ኤሊ የእግዚአብሔር ካህን ነበር። በእግዚአብሔር ቤተ መቅደስ ውስጥ የሚያገለግል በሴሎ እግዚአብሔር የቀባው በህዝቡ በእስራኤል ላይ ያስቀመጠው የእግዚአብሔር ባሪያ ነበር ኤሊ። በኤሊ ህይወት ውስጥ ግን ብዙ አሳዛኞች፣ ብዙ ደስ የማያሰኙ ነገሮች አልፈዋል። ምናልባት ኤሊ ለአማኞች ሞዴል ቢሆን ሊሆን የሚችለው ለእግዚአብሔር ያልተነረ ህይወትን በማሳየት ነው፣ ወይም ደግሞ ልንሆነው የማይገባውን ነገር በማሳየት ነው ብዬ አስባለሁኝ። በኤሊ ህይወት ውስጥ ከምንመለከታቸው ነገሮች ውስጥ አንዳንዱን እንይ እስኪ። ምዕራፍ 1 ቁጥር 9 ላይ በሴሎ ከበሉ ከጠጡ በኋላ ሐና ተነሳች፣ ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትመረር ነበር፣ በእግዚአብሔርም ፊት ጸለየች፣ ጽኑ ልቅሶም አለቀሰች። ታሪኩን በግላችሁ እንድታነቡት ጋብዛችኋለሁ። ግን ሐሳቡን ልናገር። ኤሊ የእግዚአብሔር ካህን ነው። በቤተ መቅደስ አጠገብ ነው ያለው። ሊሆንበት የሚገባ ስፍራ አለ። ኤሊ ግን እዚህ ጋር የምታዩት በቤተ መቅደሱ በመቃኑ አጠገብ መንበሩ ላይ ማለት ነው። ወንበሩ ላይ የተመቻቸ ስፍራ ላይ ተቀምጦ ይመለከታል። ኤሊ ሐና ታለቅሳለች። ሐና ጽኑም ባለባት ምሬት አለባት፣ ጥያቄ አለባት፣ ያልተመለሰላት ነገር አለ፣ ካምላኳ የምትፈልገው ነገር አላት። ኤሊ ግን የት ነው ያለው? መንበሩ ላይ። ኤሊ ግን የት ነው ያለው? ወንበሩ ላይ ተቀምጧል። ኤሊ በእግዚአብሔር እግር ስር አይደለም ያለው። ኤሊ በመንበሩ ላይ ነው ያለው። በወንበሩ ላይ ነው ተቀምጦ ያለው። የእግዚአብሔርን ፊት አልፈለገም። የእግዚአብሔርን ፊት አላየም። ስለዚህም ይቺ ሴት ብዙ ንግግሯን ባበዛች ጊዜ ምን አላት? ስካርሽን አርቂው። በወንበሩ ላይ ነው ያለው። ኤሊ ውስጥን ማየት አይችልም። በእግሩ ስር ስላልሆነ፣ በጌታ እግር ስር ስላልሆነ ከውጭ አይቶ ምን ያደርጋል? ይፈርዳል። ብዙ ከፈረድን፣ ብዙ ከተናገርን ያለንበት ስፍራ ይመስለኛል ወንበር ላይ ያለ ነው፣ እግሩ ስር ሳይሆን ማለት ነው። ልናስተውል ይገባል። በእግሩ ስር የሚሆን ሰው ልብን ያያል፣ ሸክምን ያያል፣ ይረዳል፣ ያግዛል፣ ይደግፋል፣ ያበረታል እንጂ አይፈርድም። ኤሊ ግን አንቺስ ስለምን ብዙ ጠጣሽ አላት። አይደለም ጌታዬ ሆይ፣ እኔስ ነፍሷ ያዘነባት ሴት ነኝ። በእግዚአብሔር ፊት የልቤን ምሬትና ሐዘን አስታውቅ ያለው እንጂ ጌታዬ ሆይ አንተ እንዳሰብከው አይደለም ብላ ስትመልስለት እናያለን። ኤሊ በዚህ ብቻ አይደለም። በምዕራፍ 2 ቁጥር 22 ላይ ስታዩ በእግዚአብሔር ቤት መቅደስ ውስጥ የማይሆን ነገር ሲሆን እናያለን። እስኪ ላንብበው። ኤሊም አረጀ፣ እጅግ አረጀ። ልጆቹም በእግዚአብሔር በእስራኤል ሁሉ ላይ ያደረጉትን ሁሉ በመገናኛው ድንኳን ደጅ ከሚያገለግሉ ሴቶች ጋር እንደተኙ ሰማ። እርሱም አላቸው፣ ስለ ክፉ ስራችሁ ከዚህ ሕዝብ ሁሉ ሰምቻለሁ። ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆቼ ሆይ የእግዚአብሔርን ሕዝብ ኃጢአተኛ በመደረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለምና ይህ አይሆንም። ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው እግዚአብሔርን ቢበድል ስለ እርሱ የሚለመን ማን ነው? እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም ይላል። ኤሊ በቤተ መቅደስ ውስጥ ልጆቹ ያደረጉትን ነገር ሰምቷል። በቤተ መቅደስ ውስጥ እንደበደሉ፣ እግዚአብሔር እንደበደሉ፣ የማይገባውን ነገር እንዳደረጉ፣ ከሚያገለግሉ ሴቶች ጋር እንደተኙ ሰምቷል። ግን ልጆቹ ስለሆነ አይ ልጆቼ ወይ እንዲህ ማድረጋችሁ ተገቢ አይደለም ከማለት ያለፈ ጠንካራ የሆነ እርምጃን ሲወስድ አታዩትም። ያውቃል። የእግዚአብሔር ሰው ነው። የእግዚአብሔርን ነገር የሚያውቅ ሰው ነው። የእግዚአብሔር ካህን ነው። ነገር ግን ሲቆጣቸው አናይም፣ ሲፈራ እናያለን። ምናልባት ልጆቹ ስለሆኑ ሳስቶላቸው፣ የራሱ ስለሆኑ ከብዶት ይሆን አላውቅም። ግን በብሉይ ኪዳን ግን በአብዛኛው ስናይ ግን በእግዚአብሔር መቅደስ ፊት ይቅርና በሕዝቡ መካከል ውስጥ የረከሰ ነገር ሲያደርጉ እንደ አፊንስ ያሉ ካህናት ምንድን ነው ያደረጉት? ጦራቸውን አንስተው ያን ሰው ከአሕዛብ ጋር የትኛውን ሲያጣብቁት ነው የእግዚአብሔር ቃል የእግዚአብሔርን ቁጣ ሲያበሩት የምናየው። ኤሊ ግን ለዘብተኛ ሲሆን እናያለን። ሲገጽ ሳይታይም ሲሬ ሲሆን እርምጃ ሲወስድ አይታይም ኤሊ። ስለዚህ እግዚአብሔር ደስ አልተሰኘበትም። ከእኔ ይልቅ በምዕራፍ ውስጥ ስታነቡት ልጆችህን አከበር ካለው ምናልባት ከእግዚአብሔር ይልቅ የምናከብረው ነገር በሕይወታችን ይኖር ይሆን? ከእግዚአብሔር ይልቅ ስፍራ የምንሰጠው ነገር ይኖር ይሆን? በኤሊ ውስጥ ሌላ የምታዩት ነገር ከዚህ ሁኔታ የተነሳ እግዚአብሔር በነቢዩ በኩል መልእክትን ሲያመጣለት የፍርድን ነገር ሲናገረው እናያለን። ስለ ልጆቹም ስለሚሆነው ነገር ልጆቹ እንደሚሞቱ በአንድ ቀን ሲሰማ የተናገረው ነገር በጣም 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 የሚያሳዝን ነገር ነው። እሱ እግዚአብሔር ነውና ደስ ያሰኘውን ያድርግ። ምን አይነት የቸልተኝነት ሕይወት እንደሆነ ሳስብ በጣም ይገርመኛል። በእግዚአብሔር ፊት ብዙ ሰዎች ከኤሊ ይልቅ የከፋ ነገርን ያደረጉ ነገስታቶች ማቅ ለብሰው አመድ ነስንሰው ሲወድቁ በአምላካቸው ፊት እንደነ አካብ ያሉትን ሰዎች እግዚአብሔር ምሕረትን ሲያደርግላቸው አይተናል። ኤሊ ግን ምን አለ? ደስ ያሰኘውን ያደርግ በቃ እግዚአብሔር። በቃ ሶስዳለው ካለ መቼስ እግዚአብሔር ነውና ምንም ላደርገው አልችልም አቅም የለኝም ሚል ይመስላል በቃ sultaan አለው ያደርግ ሲል ይመስላል ስለዚህ ምን አደረገ እግዚአብሔር ባስገራሚ ሁኔታ የክህነቱ ህይወት በማሳዛኝ ሁኔታ ታሪኩ ሲደመደም ታሪኩ ተበላሽቶ ሲጨርስ እና ያለን ኤሊ ዋጋ ለመክፈል አልተዘጋጀም እውነትን ቢያውቅም እንኳን ለእውነት ለመኖር አልደፈረም ሁልጊዜም ወንበሩን ሁልጊዜም መንበሩን ብቻ ያሰበ ሰው ነበር በሕዝቅኤል ምዕራፍ 43 8 ላይ ስንሄድ እግዚአብሔር እንዲሁ አዝኖ የሚናገርበትን ክፍል እናያለን ሕዝቅኤል 43 ምዕራፍ 8 እንዲህ ይላል ቅዱስ ስሜን አያረክሱም መድረካቸውን በመድረኬ አጠገብ መቃናቸውን በመቃኔ አጠገብ አድርገዋልና በኔና በእነርሱ መካከል ግንብ ብቻ ነበር በሰሩትም ርኩሰት ቅዱስ ስሜን አረከሱ ስለዚህም በቁጣዬ አጠፋዋቸው ይላል መድረካቸውን በመድረኬ አጠገብ መቃናቸውን በመቃኔ አጠገብ አድርገዋልና በኔና በእነርሱ መካከል ግንብ ብቻ ነበር በሰሩትም ርኩሰት ቅዱስ ስሜን አረከሱ ስለዚህም በቁጣዬ አጠፋዋቸው ይላል ስለ እስራኤላን ይናገራል እስራኤላን በምን አይነት ሁኔታ እንደወደቁ በእግዚአብሔር መድረክ ላይ የራሳቸውን ምን አድርገዋል መድረክ አቆመዋል በጣም የሚያስፈራ ነገር ነው በእግዚአብሔር መድረክ ላይ የራሳቸውን መድረክ አቆመዋል በመድረኩ አጠገብ መቃናቸውን ይላል በመቃኔ አጠገብ አስቀምጣዋል ይላል ስለዚህ ምን ተፈጠረ በእነሱና በእኔ መካከል ምን ሆነ ይላል ግንብ ምን ማለት ነው ግንኙነታቸው ተቋረጠ እግዚአብሔር ከዛ በኋላ ምን ሆነ ለነሱ አይገለጥም በእግዚአብሔር መድረክ ላይ ሆነውንኩ በእግዚአብሔር መድረክ ላይ የእግዚአብሔር መድረክ ላይ የራሳቸው መድረክ በማድረጋቸው የተነሳ ህዝቡም ካህናቱ ለእግዚአብሔር ክብር ባለመስጠታቸው የተነሳ ከእግዚአብሔር ጋር ያላቸው ነገር ቆመ ግንብ ሆነ በመካከል እግዚአብሔር ተሰወረባቸው እግዚአብሔር ተለያቸው ስለዚህ በእግዚአብሔር ቁጣ ሲጠፉ ሲወድቁ እና ያለን እስራኤላን ከአምላክ ጋር ግንኙነት ሲቋረጥ ከእግዚአብሔር ጋር ያለን ህብረት ሲቋረጥ እጅግ ያስፈራል ዳዊት በመዝሙሩ አቤቱ ቅዱስ መንፈስህን ከኔ አትወሰድብኝ መንግስቱን አልጠየቀም ዙፋኑን አልጠየቀም ሀብቱን አልጠየቀም ሌላ ክብሩን አልጠየቀም ነገር ግን ምንን አትወሰድብኝ አለ ቅዱሱ መንፈስን አትወሰድብኝ በኔና ባንተ መካከል ግንብ አይሁን አትሰወርብኝ በእኛና በእግዚአብሔር መካከል እንዲህ አይሁን እግዚአብሔር በቅናት ስለቤቱ በቅናት ስለ መንግስቱ እለትለት እንድንተጋ ይፈልጋል ይህን ነገር ቅናት ከሌለን የእግዚአብሔር ነገር ምን ማድረግ አንችልም መስራት አንችልም ማለት ነው ናሆም ምዕራፍ 2 አንድ ላይ እናውጣና መክብብ አንድ ስል ያሳየናል እዛ ላይ ምንድናቸው ስማቸውን አልጻፈበት መክብብ እኔም ጻፍ አላልኩት ምንድነው ልዩነታቸው አጥያቄና መልስ ነው ችግር የለም አሁን ልዩነታቸው ምንድነው አንደኛው ወፍራም ንብ አንደኛው ቀጭን ንብ ፍጽስ ንግስት ነፍ በትክክል ያ ለምለም ማውጣት አይቻለውና ስለነሱ እስኪ ጥቂት እንነጋገራለን። የእግዚአብሔር ቃል ወደ ገብረ ጉንዳን በመሳሌ ውስጥ ተመለከት ይላል እና በበጋ ጊዜ ምን ያደርጋል ገብረ ጉንዳን? መነውን ይሰበስባል። የክረምት ወራት በመጣ ጊዜ የበድ ወራት በመጣ ጊዜ ምን ያርገም? አይፈራም። ዛሬ ስለ ገብረ ጉንዳን አይደለም ግን ስለ ገብረ ንብ እንነጋገራለን ማለት ነው። እንደምትታያቸው ሶስቱ እናት ንብ፣ ሰራተኛ ንብና ድንጉላ ወይም ወንዱ ንብ ማለት ነው በአንድ ቀፎ ውስጥ አብረው በህብረት የሚኖሩ ናቸው። ብቻ ሶስት አይደሉም በብዙ ሺህ የሚቆጠሩ ናቸው። ምናልባት እናት ንብ በአብዛኛው ጊዜ አንድ ነው የምትሆነው። አልፎ አልፎ ሁለት ከሆኑ በኋላ ምን እንደሚሆኑ እናገራለሁ። ሰራተኛ ንቦች በብዛት ብዙ ናቸው ከሌሎች ይልቅ። ሌላው ቀጥሎ መናየው ደግሞ ድንጉላ ልብ የሚባለው በቁጥሩ በጣም አነስተኛ ነው። ምናልባት በጥቂት መቶች የሚቆጠር ነው። እኔ እሱን ብዙ አልወደውም ማለት ወንድ ስለሆነ ወንድ ነኝ ግን ወንድ ስለሆነ አይደለም አልወደው ግን በዚህ ጋር ሪፕሬዘንት የሚያደርገው ወይም የንብን ህይወት በመታየበት ያንኖር ህይወት በመታየበት ታይም በመታየበት ጊዜ የሚያመለክተው ነገር ብዙም አያስደስተኝም። ስራውን ልንገራችሁ። አያጸዳም ቤት ውስጥ ቀፎን። ማር በሚሰራበት ሰዓት ውሃ ለመቅዳት ወደ ወንዝ አይወርድም። አባም አይቀስምም። ቁጭ ብሎ ምን ያደርጋል? ይበላል። ምናልባት እንደ ሰው ቋንቋ ኑሮት እንደዛ የሚደረግ ቢሆን ካራባቱን እንደኛ አስተካክሎ ጸጉሩን አበጣጥሮ ራሱን ጠብቆ ከመቀመጥ በስተቀር የሚያደርገው ነገር የለም። ለአንድ ነገር ብቻ ነው የሚፈለገው፣ ዘር እንዲቀጥል። ከእናት ንብ ጋር ግንኙነትን ያደርጋል። በንብ ህይወት ውስጥ ማለት ነው፣ በእነሱ ማህበራዊ ህይወት ውስጥ ማለት ነው። ከአንድ ጊዜም በኋላ ምን ይሆናል? ይሞታል። የ11ኛ ክፍል ባዮሎጂ መጽሐፍ ላይ ያለ ነገር ነው። እና በጣም ማለት የሚቆየውም ጥቂት ወራቶች ነው። ስራ አይሰራም ከመብላት በስተቀር። እና በመንፈሳዊ ዓለም ሳስበው ማለት ነው አሁን ከመናገረው ነገር ጋር ጥሩ ነገር ሪፕሬዘንት አያደርግም። እና አልወደውም ያልኳችሁ ለዛ ነው። ጥሩ ምሳሌ አይደለም። ዝም ብሎ እንደ ኤሊ መንበሩ ላይ ቁጭ ብሎ የማይተጋ ወደ ምናልባት ከቤተ መቅደስ ውስጥ ህዝቡ ለመሰዋት የሚያቀርበውን ነገር ሊጠቀም ይችላል ኤሊ። ብቻ ግን የነበረበትና ነገር የጣለን ኤሊ። ይህን ስናገር ሁላችንም በጣም ማሳሰባችሁ የራሳችን ህይወት እንድናይ ነው። ስለ የራሳችን ስለ እያንዳንዳችን ህይወት ነው በዚህ ውስጥ እንድናይ የፈለግኩት። እና እንዲህ አይነት ነገር ነው የሚያደርገው ድንጉላው ንብ ማለት ነው። እና ከዛ በኋላም ደግሞ ይሞታል። ሰራተኛ ንብን በምናይበት ሰዓት መሀል ላይ ያለችው ማለት ነው ምናልባት ከሶስት እስከ ስድስት ወር ነው የህይወት ዘመናቸው። ግን በዚህ አጭር የህይወት ዘመናቸው ውስጥ ብዙ ስራ አላቸው። ውሃ ይቀዳሉ። ብዙ ሺህ ኪሎ ሜትሮችን አቋርጠው ውሃ ይቀዳሉ። አባን ይሰበስባሉ። ካባ ፖለንግሬን ሰብስበው ምግብ እንዲዘጋጅ ያደርጋሉ። በቤት ውስጥ የቆሸሸ ነገር ካለ ያጸዳሉ። እያነሱ ይወስዱ ይጥላሉ። ቆሻሻ ነገር ካለ የንቡ ቀፎ ውስጥ የሆነ ሰንጣቃ ነገር ቢፈጠር እሱን በሰማ ማካኝነት ይደፍናሉ። ከዛም አልፎ ደግሞ ሌላ ጣላት ወይም ባላጋራ መጥቶ ቀፎውን አታክ እንዳያረግ ንቡን ህብረተሰብ አታክ እንዳያደርግ ወታደር ሆነው ያገለግላሉ። በጣም የሚያስገርመኝ ደግሞ ከዚህም ባለፈ በእናትየዋ ንብ ፊት ሆነው የቀፎ ሙቀት በጨመረበት ሰዓት ምቾት እንዲሰማት ያራግባሉ። ላባቸውን ያራገቡ ቆመማት ነው ቬንቲሌሽን ይሰራሉ። ይህ በንብ እውነተኛ ነገር ነው። በንብ ስለ ንብ ብታጠኑ የሚሆን ነገር ነው። እና አቤት ሰራተኛ ንብ ትህትናቸው! አንዴ ሲቀዱ፣ አንዴ ሲወርዱ፣ ወንዝ ሲወርዱ፣ አሃባ ሲቀስሙ፣ ብዙ ሺህ ማይልስ ነው የሚጓዙት ደከመኝ ሰለችን ሳይሉ። ስራ ሲቀይሩ ከሆነ ወራት በኋላ ከሆነ ሳምንታት በኋላ ወታደር፣ ከዛ ደግሞ ቤት ውስጥ አራጋቢ፣ አጅ፣ ምግብ አቅራቢ፣ ወልዋይ፣ ጠጋኝ የሚሰሩ ማለት ክፍተት ባለበት ቦታ ውስጥ ሁሉ ምንም የሚያደርጉ ማለት ነው። ገብተው የሚሰሩ መንፈሳዊ ነገር ነው ያወራለሁት። በእግዚአብሔር ቤት ውስጥ እንደ ዘይነት ትህትና የተሞላብን ህይወት ልኖር የቀና ነገር ለምን ቀፎ ይሰነጠቃል ለምን ብርድ ይገባል መድፈን አለብኝ መንበርከክ አለብኝ የሚንበረከኩ የሚጸልዩ ስለሌሎች ምቾት የሚቆረቆሩ ስለሌሎች ህይወት የሚያስቡ ስለራሳቸው ብዙም ትኩረት የማይሰጡ ሰራተኛ ነቦች እግዚአብሔር ይመስገን እንደነሱ ያደርገን ጌታ በቤት ውስጥ በጣም ከሚገርማችሁ ነገር ቋንቋ እንኳን አላቸው ወደ ቤታቸው ሲመጡ ቤታቸውን አይሰቱም ዳንስ አላቸው እንደዚህ ወደ ላይ ወደ ታች ያለ ተለያየ አይነት ስታይል ያለው ዳንስ አላቸው የሚንግባቡበትና ቤታቸው ውስጥ ዝሮ ዝሮ ሲመጡ በዛ ቋንቋ ኮድ ነው ታውቆ የሚገቡት በስም ባይታወቁም ከበዛታቸው ተነሳና በዛ መልኩ ወደ ቀፍ ውስጥ ተመልሰው ይገባሉ እርስ በርሳቸው ይግባባሉ የእግዚአብሔር ቃል በሌላ ስፍራ ሲናገር በሬ ጋጣውን አያም ጉሮኖን አወቀ ህዝቤን ግን አላወቀም ያለ እግዚአብሔር ሲናገርና ያለን እግዚአብሔርን ሳይወቅ የእግዚአብሔርን ቤት ነገር ህዝቡ ሳይወቅ ግን እንስሳት ግን መኖራቸውን ተስፋቸው ማደራቸው ማምሻቸው ሲያውቁ ሲረዱትና ሰተት ብለው ወደዛ ሲሄዱ እግዚአብሔር አዝኖ ለህዝቡ ተናገረበት ክፍልና ነባልን እና በንብ ማህበረሰብ ውስጥ እንደዚህ አይነት ህብረት አለ ሌላው ወደ እናት ንብ ልፍጠንና ስንመጣ በቤቱ ውስጥ ወሳኝናት ሰብሰባ የምትይዝ በጣም ደስ የሚል ማዓዛ ያለው ሽታ አላት በተፈጥሮ በአካሏ መጠን እንደምንነው ትልቅናት እናም ትልቅነቷ የትልቅነቷ ጉዞ የሚጀምረው ከተለቀች በኋላ ሳይሆን ገና ከመጀመሪያውም ጀምሮ ነው ስትወለድ ወይም ስትፈለፈል ፈርታላይዝድ ከሆነ ኤግ ነው እንትምትለው እና ሰፊ የሆነ ክፍልም ይዘጋጅላታል በጣም የተለየ ሮያል ጄሊ የተባለ ምግብም ትመገባለች ዝም ብላ አይደለችም እንደዚህ የወፈረችውም ያደገችው ዝም ብላ አይደለም እንደ አይነት ትልቅ ማዓዛና ሽታ ያላትም ነገር ግን ምን አድርጋለች በዘመናት መካከሉ ውስጥ ምን አድርጋለች ጥሩ ነገር ያለውን ነገር ተመግባለች ስፔሻል የሆነስ ሰፋ ያለ ስፍራ ተሰጥቷት ከሌሎች የንብ እንትኖች ይልቅ የኖረች ናት እናት ንብ ከሁለት እስከ አምስት አመትም በህይወት ዘመኗ ትኖራለችና አስገራሚ ነገር ነው ብዙ የሰበሰበች ናት ዝም ብሎ አይደለም ሽታዋ ያማረው ዝም ብሎ አይደለም ጣፋጭ ሆነችው ልክኛ ከእግዚአብሔር ቃል ጋር ከእግዚአብሔር መንፈስ ጋር በጸሎት በጾም በቅዱሳን ፍቅር በቅዱሳን ህብረት እግዚአብሔርን ፍት በመፈለግ ለእግዚአብሔር ቃል በመገዛት ስንኖር የሚወጣውን የክርስቶስ ህይወት ማለት ነው የሚማርክ ህይወት ነው ያላት በጣም ልብን የሚነካ ነገር አላት ልክ ስታደግና እድሜዋ እንትን ያለ ሲሄድ ስለተተኪ ምታስብናት እና ሌሎች ይፈለፈላሉ እናትን ብሊዮን የሚሆኑት ያ በሚሆኑበት ሰዓት ልክ እነሱ እንትን ሲሉ የተወሰኑ ሰራተኛ ነቦችና ደንጉላ ነቦችን አስከትላ ቀፉን ለቀምን ታረጋለች ትሄዳለች ለምንድን ነው የምትሄደው ለአዲሶቹ የተመቻቸውን ሰጣ ሌላ አዲስ ቀፎ ፈልጋ እንደገና ታደራጃለች አስገራሚ የሆነ ትህትና ሐዋርያው እንደተናገረው ጳውሎስ እንደተናገረው ከኔ ይልቅ ወንድሜ ከኔ ይልቅ እህቴ የሚል ልብ ያላት ናት በባህሪዋ በኑሯ እግዚአብሔር ከነዚህ ፍጥረታት እንድንማር ይርዳን አስገራሚ የሆነ ህብረት ነው ያላቸው ሲጣሉ ሲጨቃጨቁ ሲጋጩ አናይም ግን አብረው በህብረት በመስራታቸው የተነሳ ምን ያወጣሉ ምን ይገኛል ማር ለክ ክርስቲያን እንደነዚህ መኖር ከቻለ ማር ጣፋጭ ነገር ይወጣል አሃዛብ የሚበሉት የሚስባቸው ወደ እግዚአብሔር ቤት የሚያወጣቸው ያ እውነተኛ ሆኖ ብርሃን የሚገልጥ የክርስቶስ ህይወት ይገለጣል ማለት ነው ምን ያህል ፓሽኑ አለን ቅናቱ ምን ያህል አለን ኢየሱስ ምን አለ የቤትህ ቅናት ይበላኛል እንደ ኢየሱስ ክርስቶስ ጅራፍ አንስተን እንገርፋለን ማለት አይደለም ግን ወይም እንደ ኢየሱስ ክርስቶስ ገበታ እንገለብጣለን ማለት አይደለም በዚህ ዘመን ግን ያን ህይወት በመኖር ግን ማረግ እንችላለን የእግዚአብሔርን ነገር መስራት እንችላለን እግዚአብሔር ይህን ከኛ ይጠብቃል ይህን ከኛ ይጠብቃል። ናሆም ሁለት ላይ እንሄዳለን። ትንቢተ ናሆም እግዚአብሔር ለምን ይህን ይልናል? ናሆም ሁለት አንድ የሚቀጠቅጥ በአንተ ላይ ወጥቷል፣ ምሽግን ጠብቅ፣ መንገድህን ሰልል፣ ወገብህን አጽና፣ ኃይልህም እጅግ አበርታ። የሚቀጠቅጥ በአንተ ላይ ወጥቷል፣ ምሽግን ጠብቅ፣ መንገድህን ሰልል፣ ወገብህን አጽና፣ ኃይልህን እጅግ አበርታ ይላል። 3:14 ላይ ናሆም ውስጥ እዛው ከበው ያስጨንቁሻል፣ ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃም ገብተሽ እርገጪ፣ የጡብንም መሳሪያ ያዢ። ከበው ያስጨንቁሻልና ውሃን ቅጂ፣ አምባሽን አጠንክሪ፣ ወደ ጭቃም ገብተሽ እርገጪ፣ የጡብንም መሳሪያ ያዥ ያለ ሲመክርና ያለን። የናሆምን መጽሐፍ በመታነቡበት ጊዜ የተጻፈው ስለ ነነዌ ነው። ነነዌ የአሶርያን ዋና ከተማ የነበረች ነው። ከነቢዩ ዮናስ ስብከት በኋላ ወደ እግዚአብሔር እየተመለሰ